Karena yang zaumi warna al-kajib Zahir ikan syafir na yuhud Zahir Zahir ikan takaj Zahir ikan የጀመር ነው ትምህርት የመጨረሻ ክፍል እንመለከታለን። እያንዳንዱ ቤተክርስቲያን ለልጆቿ የምታስተምረው ትምህርት እንደመዱሪያ ነው ሁሉም ነገር። ከዛሬ በፊት የዛሬ አመት ይህንኑ ስንመለከት አምስት ሳምንት እየተመለከትነው፣ አሁን ደግሞ እንደዚሁ ሰፍቷል። እግዚአብሔር እኛ የምንሰማ ከሆነ ህይወታችንን አስተካክለን በምድር የምንመራበት ትምህርቱን ጊዜ አዘጋጃል። ከአምና ለዘንድሮ የተሻለውን ያዘጋጀልን እግዚአብሔር ነው። የተሻለው የሚዘጋጀው በተሻለ የህይወት መንገድ ራሳችን እንመራ ነው። የጀመርነውን የህይወት ጉዞ በትጋት በትዕግስት ጸንተን ጠላታችን አሸንፈን መጓዝ እንደምንችል ይሄ አሁንም እየነካካን ብዙውን እየጠላስን ያለፍነው ነው። ወደፊት ደግሞ እግዚአብሔር ሲፈቅድ እንደዚሁ እሱ ያስተምረናል። እስከዛ ያስተማረን ማነው? ስለዚህ ወደፊትም እሱ ያስተምራል። እኛ ማስተላለፊያ መሳሪያዎች ነው እስካለን ድረስ ማለት ነው። እና እንደዚሁ እግዚአብሔር በፈቀደው መንገድ ባስተዳጀው መንገድ ያስተምራል። ሰው የሚሰማ ከሆነ እግዚአብሔር በአንድም በሌላ መንገድ ይናገራል። በቀጥታ ለሚሰማ ቀጥታ የሚያስተምረው ትምህርት አለ፣ ካስተማራቸው ደግሞ መልሶ የሚያስተምረው ትምህርት አለ። ትምህርት የምንማርባቸው የተለያዩ ዘዴዎች አሉ። ዛሬ በእነዚህ ሁሉ እግዚአብሔር ያስተምራል። ይህ ማድረግ ያለበት ሰው እና ዛሬ እግዚአብሔር በፈቀደ ይህንን እናጠናቅቅና ሌሎችን እግዚአብሔር በፈቀደ ደግሞ እንደዚሁ እንመለከታለን። በሁሉ እግዚአብሔር አምላክ በምንማረው እንድንጠየቅ ሳይሆን በምንማረው እንድንኖር ቸርነቱ ትርዳን። ዛሬ በእግዚአብሔር ፈቃድ የምንመለከተው የመጨረሻ ክፍል ትምህርታችን የሚመለከተው መግባባት የተመለከተ ነው። እንደው የሚሆን አማርኛ ቃል እንዲሆነው ለማለት ኮሚኒኬሽን ማለት ነው። መግባባት ብቻ ወደ እሱ ከማለታችን በፊት አስቀድመን የምንመለከተው ስለ ግጭት ነው። ከዚህ በፊት እግዚአብሔር በፈቀደ መጠን የተወሰኑ ትምህርቶችን እንደዚሁ እግዚአብሔር አስተምሮናል። በዚህ ዙሪያ ስለ ግጭት ማለት ምን ማለት እንደሆነ እናውቀዋለን። መተርጎምም የሚያስፈልገው ቃል አይደለም ይሄ ቃል። አስቀድመን የምንመለከተው ይህንን ነው። በጣም የበሰሉ ችሎታ አላቸው፣ በርትተዋል የሚባሉ ክርስቲያኖች ሳይቀሩ በዚህ ህይወት ይፈተናሉ። በግጭት ከሰው ጋር መጋጨት፣ ከጎረቤት ጋር መጋጨት፣ ከልጅ ጋር መጋጨት፣ ከወላጆች ጋር መጋጨት፣ ከዚህም ሲያልፍ በየደረጃው ይኖራል። ይሄ በስለዋል፣ ጠንክረዋል፣ በመንፈሳዊ ህይወታቸው በርተዋል የሚባሉት ጋር ሳይቀር የሚገኝ ድካም ነው። እኛ የእግዚአብሔር ቃል ሲነገርም በውስጣችን ስለነገሩንም ወይም ስላነበቡልንም የምንስለው ስዕል አለ። ይሄንን ስዕል የሚያደበዝዝ ነገር ሊገጥመን ይችላል። እንዲህ ያለው ስዕል የሚደበዝዝበት አንዱ ምክንያት ግጭት ነው። ሲሰዳደቡ ሊገጥመን ይችላል። ሲጻጻፉ ሊገጥመን ይችላል። ይህን በመሳሰለው መንገድ ሁሉና እንግዲህ በየደረጃ ያለ ሰው ሁሉ የሚፈተንበት ህይወት ነው። በቅዱስ መጽሐፋችን ውስጥ የያዕቆብና የራሄል ህይወት ለመግባባት ምክንያት የሚሆነውን እድል የሚያበላሸውን ግጭት አስመልክቶ የሚሰጠን ትምህርት አለ። በአጭሩ ተመልክተ ማለት ስለሚገባን የመረጥኩት በዚህ ይህ የያዕቆብና የራሄል ህይወት የተጻፈበት የቅዱስ መጽሐፋችን ክፍል ታሪኩ ኦሪት ዘፍጥረት ምዕራፍ 26 ጀምሮ ይገኛል። እስከ ምዕራፍ 30 ስናነብ የሚከተሉትን ጥቂት ነገሮች መማር እንችላለን። የመጀመሪያው ለግጭት አንዱ ምክንያቱ ወይም መሰረቱ ትዳርህዎት ውስጥ ማለት ነው። ግንኙነቶች ብዙ ጊዜ ቀጥተኛ ቆሮ የተፈጠሩ ግንኙነት የወጡ መሆናቸው ራሱ አስተዋጽኦ አለ። ልጆች የእናታቸው ልጆች መሆን አለመቻላቸው ወይም የቀጥታ አባታቸው ልጆች መሆን አለመቻላቸው ወይም እኛ በቋንቋችን የእንጀራ አባት የእንጀራ እናት እንደምንለው የእንጀራ ልጅ እንደምንለው እነዚህ በራሳቸው አስተዋጽኦ አላቸው። ክርስቲያናዊ ህይወት ብንገነባ በክርስቲያናዊ ህይወታችን ላይ መልሶ ጫና ከሚያሳድሩ እንቅፋቶች፣ ግጭቶችን ከሚፈጥሩ፣ ግንኙነቶችን ከሚያበላሹ ምክንያቶች አንዱ ይሄ ነው። የወለዳችኋቸው ልጆች የሌላችሁ በእንጀራ ልጅነት የምታሳድሩ ወይም በእንጀራ አባትና እናት ስር የምታድጉ ካላችሁ ይሄ በራሱ እርስ በርስ ከትዳር አጋራችን ጋር፣ ከጎረቤታችን ጋር፣ ከስራ አጋሮቻችን ባልደረቦቻችን ጋር ያለንን ግንኙነት የሚያበላሽ የግጭት እድል የሚያሰፉ ምክንያቶች ከቤት ይፈጠራል። ይህንን ቅዱስ መጽሐፍ በደንብ አድርጎ ያስረዳዋል። ይህ ብቻ አይደለም፣ ራስ ላቅ ያለ ዝምድና፣ የአክስት ልጅ፣ የአጎት ልጅ፣ ይህን የመሳሰለ እየተባለ የተቆጠረ ሴት በአንዳንዱ ቤተሰብ የቤተሰብ ማህበር ራሱ ያላቀራረበው፣ ክርስትናው ራሱ ያላቀራረበው በተለያየ ምክንያት የተራራቀ ብዙ የስጋ ዘመድን ቤተሰብ ስጋዊ ዝምድና ያልገራው፣ መንፈሳዊነቱም ያልገራው መራራቃ ነው። ይህ ተጽፎልናል በቅዱስ መጽሐፍ ውስጥ። ላባ ለያዕቆብ አጎቱ ነው። ያዕቆብ ወደ ላባ የሄደው የገዛ ወንድሙን ኤሳውን ሸሽቶ ኤሳው በስንፍና የተነሳ ታላቅነቱ በምስክሩ ወጥ ለውጦ ነበር። እግዚአብሔርም የአባቱን የይስሐቅን በረከት ክብሩን ላቃለለው ለኤሳው ሳይሆን ክብሩን በምስክሩ ወጥ አሳልፎ ለሸጠው ለኤሳው ሳይሆን ለያዕቆብ ሰጠው። በኋላ ከበላ ከጠጣ ከተገበ በኋላ ኤሳው ያጣውን ነገር ተረዳ። ያዕቆብን ፈለገ። ያዕቆብ ሸሽቶ ወደ ላባ ሄደ፣ ወደ አጎቱ። እንግዲህ አጎት የቅርብ ዘመን ነው። አጎቱ ግን በአልባብ አልተንከባከበውም። ያን ጊዜ የሰው ቆጥሮ ያመኑትን ያላመኑትን ተብለው ደግሞ የራቆትን ያቀረቡትን የሚለይ ስርዓትም ስለነበራቸው በህገ ልቦና ያመኑት ያላመኑትን ስለማያገቡ ከዚህ በፊት በአንድ ቀን በተማረው ትምህርት እናስታውሳለን። ያዕቆብ ስንት ልጆች ነበሩት ነው ያለው? አንዷ ሴቷን ዲና ጨምሮ ስንት ልጆች ነበሩት? 13 ልጆች ነበሩት። ዲና በተደፈረች ጊዜ መልሰው ዲናንም ደግሞ የደፈሯት ወገኖች ልጅ ሊያገባ በፈቀደ ጊዜ በውስጣቸው በነበረ ቁጣ ተነሳስተው ምን እንዳደረጉ ቅዱስ መጽሐፍ ያስተማረን ተመልክተናል። ልክ እንደዚሁ ላባ ያዕቆብ ወደ እሱ ሲመጣ በአጎትነት አሁን የመጀመሪያዎቹ የአዳምና የሔዋን ልጆች አዳም ከአቤል ጋር የወለዳት መንትያ ነበረች። ከቃየል ጋር ደግሞ የወለዳት መንትያ ነበረች። የመጀመሪያዎቹ ሰዎች የጋብቻ ህይወት ከአዳምና ከሔዋን ወርሰው የሚቀጥለው ጋብቻ የነበረው አቤል ከቃየል መንትያ ጋር፣ ቃየል ደግሞ ከአቤል መንትያ ጋር እንዲሆን ነበር። አቤል ከቃየል መንትያ ሳይጋባ ጋብቻ ሳይመሰረት ቃየል የገዛ ወንድሙን ገደለ። ጋብቻ በቅርብ ቤተሰቦች ውስጥ ነበር። በኋላ ግን እየራቀ ስርዓት እየተሰራለት ይሏል እና ያዕቆብ ጋር ሲደርስ አጎቱ ላባ ሁለት ሴት ልጆች ነበሩት። ያዕቆብ ደግሞ ከሁለቱ መካከል ለአንደኛይቱ ተመረጠላት። እሷም ራሄል ነበረች። ራሄልን እንድሰጥ 7 ዓመት ተገዛልኛ። እንዴ የበለጠ ዝምድናችንን አጠበቅን፣ ካመኑት ወገን ሲሆን የምናገኘው አንተን ነው። አንተ ደግሞ አባታችን የይስሐቅ ልጅ ነ የአብርሃም በረከት የደረሰበት ልጅ ነ አላለን። እንዲህ ያለውን አልቆጠረም። ሰባት ዓመት ተገዛልኝ ተገዛልኝ ልክ ሰባት ዓመት ሲያል አታለም አታለም አይ ካራስ ያለው ነገር እንደዚህ አታለም መልሶ እንደገና ስለራይል ሰባት ተጨማሪ ዓመት ተገዛልኝ ስለዚህ እንደዚህ ባለ ዝምድናም ይያለ ዝምድናም በማራቅ የተነሳ ያወለዱት ልጅ ካለሙ የተነሳ እንዲፈጠሩ ጤናማ ያልሆኑ ግንኙነቶች የቋሚ ግጭት ምንጭ ናቸው። የቋሚ ግጭቶች መሰረት ናቸው። ሌላው የግጭት ምክንያት የመንፈሳዊ ሕይወት ደረጃ ራሱ መለያየት። ባልየው ሃይማኖቱን የሚያውቅ እግዚአብሔርን የሚፈራ ስርዓተ ቤተክርስቲያንን የሚፈጽም ሕይወቱን በመንፈሳዊ ሕይወት በመንፈሳዊ ስርዓት ለመብራት የሚጠጋ ሚስኪቱ ደግሞ ለዚህ የደከመች እንዲህ ያለ ነገር ላይ ዝቅተኛ ወይም የተመላሸ አመለካከት ያላት ብትሆን እንዲህ ያለው ነገር የግጭት ምንጭ እሱ የሚናገረው ለእሷ አይጥማት እሷ የምትናገረው ለእሷ አይጥሞ እሱ የሚለውን መንገድ እሷ መከተል ያንታል እሷ የሚሰጣቸው አስተያየቶች እሱ ከደረሰበት አንጻር መጣጣሙ ይሆናል። አንዳንድ ጊዜ አሁን አንድ ጉዳይ መንፈሳዊ ሆኖ አንድ አይነት መንገድ ይዘን በጋራ ተስማምተንበት ለመመልከት የምንቸገርበት ጊዜ የለም? በአርሚስኖች በተዳለሆን ውስጥ ጉዳዩ መንፈሳዊ እግዚአብሔር በመጽሐፉ የገለጠ አቋም ለመያዝ ወደዚህም ወደዚህም ለማለት ማያመች ግልጽ የሆነ ጎዳና ግን ተስማምተን ለመሄድ የምንቸገርበት ጊዜ ይገጥማል። ያ የመንፈሳዊ ሕይወታችንን ከፍታና ዝቅታ የሚያሳየ ነው እና መበላለጥ መለያየት በራሱ የሚፈጥረው አደጋ አንዱ መበላለጥ መለያየት አለ። አንዱ ደግሞ ጨርሶ ማንም አንደኛው ወገን የሚያምን ደግሞ የሚሆንበት ጊዜ አለ። ይሄ በራሱ የግጭት ምንጭ ነው። እዚህ ቅዱስ መጽሐፋችን ውስጥ ስናነብ የላባ ልጅ ራሔል ጣዖት ታመልክ ነበር። ምን ነበሩ ታመልክ? ያዕቆብ የፈለገ ከተገረዙት ወገን ናት ራሔል። ግን አሁንም ይቺ ሴት ጣዖት አመልክ ነበር። እና እግዚአብሔር ደግሞ ስለዚህ ያስጠነቅቀናል። እግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለ ብሎ ነው የሚያስፈልግ። ምን መጋጠም አለ? ምን ስምምነት? ስለዚህ ቃለ እግዚአብሔር የተለያየ አመለካከት በተለያየ ደረጃ ላይ ይዞ መገኘት በራሱ በመንፈሳዊ ወጣችን ከመለያየት የተነሳ ግጭት ይፈጥራል። ሶስተኛው ያልተወደድን ሆነን ሲሰማል። ከዚህ በፊቱ ተመረናል በተደጋጋሚ ይህ ሚስት በባሏ ምን ትፈልጋለች ነው መወደድ ትፈልጋለች። እንደዚሁ ደግሞ ባል ሚስቱን ከወደደ በሚስቱ ምን ይፈልጋል? መወደድ ይፈልጋል። አንዱ ወገን እንዳልተወደደ ሲሰማ ግጭት ይፈጠራል፣ አለመግባባት ይፈጠራል። ይሄ አንዳንድ ቦታ እንዳውም የድህነት ነው ተብሎ የሚጠቀስ ነው። አንድ ሰው የሚለውጠው ልብስ ባይኖረው የለጣጠፈ ሰው ፊት መቆም፣ ሰርግ ተጠርቶ አብሮ ከሰው ጋር ደስታ መካፈል እንደሚሰቀል፣ በዚህ የተነሳ ከማህበራዊ ህይወት እንደሚገለል ሁሉ በትዳርም ህይወት መወደድ ያልተሰማት ሚስት ወይም አልተወደድኩም ብሎ ያሰበ ባል ተቃቅሞ በትዳራቸው ተስማምተው መጓዝ ያጠቃቸዋል። የግጭታቸው ምንጭ ነው እና እንግዲህ በርካታ ትዳሮች በዓለም ውስጥ የሚፈልጉት ቁሳዊ ነገር ተሟልቶላቸው በዚህ ተሳክቶላቸው ግን ለትዳር አጋራቸው ማድረግ ከሚገባቸው ጥንቃቄ አንፃር ብዙ ጊዜ ህመም የሚሰማቸው ነው። እኔ ያለውላት ለምን እንደተጠላች እንዳልተወደደች ይሰማታል ለማለት ውስጣዊ ጥንካሬ የሚያውቁ ብዙ ባሎች አሉ። ለማለት ውስጣዊ ጥንካሬ በርካታ የሚያውቁ ብዙ ሚስቶች አሉ። እና ይሄ ያልተወደድን ሆኖ መሰማት በራሱ የግጭት ምንጭ ይሆናል። ሌላኛው አራተኛው ለመውለድ አለመቻል በራሱ የግጭት ምንጭ መካንነት ማለት ነው። ከዚህ በፊት ሄደ መካንነት ከሴትም ከማንም ይሆናል ከወንድም ከማንም ይሆናል ከሴትም። መጽሐፍ ውስጥ በግልጽ የምናገኘው የሴቶቹን አሉ በብዙ ከወንዶቹም ወገን ደግሞ ዘር ለመጠቃት የማይሆንላችሁ ይገጥማል። እና የመካንነት ሁሉ ጊዜ አንድ ተፈጥሯዊ ነገር እንደጎደለ ማስታወሻ ምልክት በመሞጋናት ሁሉ ጊዜ ዘመን አትናገረው እንጂ ዘር ለመጠቃት ያልቻለች ሴት ይሄ በውስጧ የተፈጠረ ተፈጥሯዊ ጉድለት አድርጋ መምጣት እኮ የሚፈጥረው በመና ከውጭ ሲጨመር ይሄ በለጠ ግጭት ምንጮ መጫወቱ ማያስደሰታት ልትሆን ትችላለች። መብላቱ መጠጣቱ ማያስደሰታት ልትሆን ትችላለች። ህመማል ይሄንን ያልተረዳ በዚህም በዛ ምክንያት ብላት ብሎ ለግጭት የሚያነሳሳ ነገርን ከመፍጠር አስቀድሞ የግጭቱ ምንጭ ይሄ ከሆነ ተረድቶ መንገድና መፍትሄ ሊያደርግለት ይገባል። እና በቅዱስ መጽሐፋችንም ውስጥ በተለይ ሴቶች ትልቁ ሀብታቸው በብሉይ ኪዳንም ተጽፏል። ለባሎቻቸው ልጅ መውለድ እንደሆነ፣ ለሴትነት ትልቁ ሀብት ልጅናት መሆን እንደሆነ ተጽፏል። ሌላው አምስተኛው የሩካቤ ችግር ነው። እዚህ በፊት አንስተናል። ስንፈተ ሩካቤ ፈቃድ ለመፈጸም መስነፍ ለዚህ አስተዋጽኦ የሚያደርጉ ብዙ ነገሮች አሉ እና በዚህ ምክንያት ግጭት፣ አለመግባባት፣ አለመስማማት ሊፈጠር ይችላል። ግጭት ካለ ጤናማ የሆነ መግባባት መነጋገር አይሆንም። ለመግባባት እንቅፋት ነው። እንቅፋት የሚሆነው ማለት ግጭት። ግጭቱ ደግሞ በእነዚህ ምክንያቶች ወይ ከዚህ ውጭ በሆኑ ምክንያቶች ሊፈጠር ይችላል። ታዲያ እንዲህ ያለ ግጭትን እንዴት አድርገን ልናረቀው እንችላለን? ቅዱስ መጽሐፍ የሚሰጣቸው ምክሮች አለ። አንደኛው በመተማመን መመራገዱ ሲሉ ምን በማለት ነው? መተማመን በቃል በመማማር አይደለም፣ በተግባር በምናደርገው ነው። እንዲህ እኔ ይሄ ልጅ ባልወልደውም የእንጀራ እናቱ በሆነም ግን እንደ እናቱ ነኝ ማለት ብቻ ሳይሆን የእናት ስራ ሰርቶ ከልጅ ጋር መተማመን እንጀራ አባቱ በሆነ አባቱ ነኝ ማለት ብቻ ሳይሆን በተግባር አባቱን አምሳያ ስራ ሰርቶ መተማመን ያስፈልጋል። አልያ የግጭት ምንጭ በመልካምነት የተነሳ በውስጥ የሚሰማ ህመም አይቶሽ አይሰማሽ ለዚያቱ ቃሉ ብቻ ሰው አረጋጋው። ከቃሉ በላይ የሚናገሩ ተግባር ስራችን ነው። አስረጭ አንድ ነገር በትክክል አስረግጠን የምንገልጥበት መንገድ ስራ ነው። አሁን ብዙ የሚጽፉ ብዙ የሚናገሩ ብዙ የሚያነቡ ብዙ አስተያየት የሚሰጡ አሉ። እንደዚህ አይነት ኢትዮጵያ ብዙ ሰዎች አሉ። ብዙ ሰዎች በቤተ ክህነቱ በአለም ብዙ ሰዎች አሉ። ዋናው የሚፈልገው ስራ ነው። ስራ ቦታው ላይ መገኘት ያለው ሰው እንዲያንን አንድ ነገር እንዲቀበል እንዲከተለው የሚያደርግ አሁን ደብረ ሊባኖስ የምንመላለሰው የተክለ ሃይማኖትን ታሪክ ገድላቸው ማንበባችን መስማታችን ብቻ አይደለም፣ ወርደን ያየነውን ነገር ጭምር ሄደን የተመለከትነው አለ። በተግባር እኛ የሚያገኘነው በረቀት አለ። ስለዚህ በሰማነው ባነበብነው በሚሰማነው ነገር ልባችን ይነካል፣ አምነንበታለን። እንድናምን ያደረጉን ምክንያቶች አሉ። ስለዚህ አሁን ቃል መነጋገር፣ ጥቅስ ማንበብ፣ ባለም እንደዚህ ነው፣ ሚስቱ እንደዚህ ነው፣ ካህኑ እንደዚህ ነው፣ መናበባል፣ ማንበባል፣ በተግባር በህይወት ለመተማመን የሚያበቃ ስራ መስራት በባልና በሚስት መካከል በቤተሰብ በህይወት ምስ ሁለተኛ በቅዱስ መጽሐፍ ውስጥ የተጽፈ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና ለእያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ምንን ተነጋገሩ? ንገሩ። ምንን ተነጋገሩ? ይሄ ሐሰተኛ ቃል ኪዳን፣ ተስፋ ወዘተረፈ፣ አይቶ አይሰማ፣ ለጊዜው ማባበል አይደለም፣ እውነተኛ መሆን። ሁለት ያልኖርበት ብዙ ሰው ልክ የመጨረሻ ሰዓት ላይ ወደ ሞት አፋፍ ሲቃረብ አስቀድሞ በሰራው ስራውን ይቆጫል። ከዚህ ማንም አያመልጥም። ማንም አውቀን ተንኮል አስበንበትም ያዋጣናል ብለን የሰራነው ስህተት በሙሉ አንዳንድ ጊዜ አሁን ስለዚህ ሰርታችሁ ባልጠራችሁ ሰራችሁ ወይም ደስሏችሁ ቆም ነገር አድርጋችሁ ተቀረጻችሁ ቪዲዮ በሰው እጅ ቆን እንዴት አደርጋችሁ ታጠፉታላችሁ? እንዴት ታጠፉታላችሁ? ህሊና ውስጥ ስዕል የሚሳለው እንደዚህ ነው። እኛ ስተሳተ ልረሳው እንችላለን። እሱ ግን ያስታውሰን። ዲሊት ማድረጊያ ስርዓት የለም ከዛ ውስጥ። ያንን ለጊዜው ሪሙቭ የምናደርግበት ስርዓቱ ንስሐ ነው። አመን ከተውን ማለት ያስታውሳልን። ስለዚህ ኋላ ላይ ተመልሰን ከመቆጨት አስቀድመን እውነት ማድረግ ይገባል። እውነት በቃል በሚስጥር በቤተሰባዊ በጎንትነው በክርስቲያናዊ ሁሉ ጊዜ እውነት መነጋገር። ምን መነጋገር? እስኪ ንገሩኝ፣ ምን መነጋገር? ቀላል አይደለም። እውነት ዋጋ ያስከፍላል። ዋጋ አንዳንዴ ብቸኛ ሊያደርግ ይችላል። ብቸኛ ምናምን አጭር እድሜ ላላት የዓለም ህይወት ዘላለማዊ ህይወት ምትክ አድርገን እንዳናጠፋው እንዳናጣው እዚህ ዋጋ መክፈል። ስለዚህ እውነት መነጋገር መተማመን። ሁለተኛ ጊዜ መጠበቅ። አንድ ነገር የራሱ ጊዜ አለ። ያ ጊዜ እስኪመጣበት መጠበቅ። በቅዱስ መጽሐፋችን ውስጥ ኤፌሶን ምዕራፍ 4 ቁጥር 6 ላይ ተወጡ ኃጢአትንም አታርቁ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት ይላል። ምንድን ነው ስለዚህ ስናነብ የምንረዳው? ጊዜ ነው። ተወጡ አለ፣ መቆጣት ጊዜ አለ። ግን በቁጣችሁ ላይ ምን አይግባል? ፀሐይ አይግባ። ቀጥሎ ደግሞ ምን አትስጧል? ለዲያብሎስ ፈንታ ለሁሉም የተወሰነ ጊዜ እንዲኖረው ነው የወሰነ። እንደዚሁ ችግር በሚፈጠርበት ጊዜ ዝም ብለን በችግር ላይ በችግር በችግር ላይ ችግር በችግር ላይ ችግር እየደረብን መቀጠል አይደለም። ቶሎ መፍታት፣ ቶሎ መፍታት። አሁን በክህነት አገልግሎት እኛ ተው፣ ይህ ጎዳና ያዋጣል፣ እግዚአብሔር አይወደውም፣ ተው፣ ከዚህ ራቅ መልስ ሳይሰጥ ሳይታረም እሺ ሳይል የሚረግሰዋል። አሁንም መልሶ ተው፣ ተመለስ እየተደጋገመ ሲነገረው ጉዳዩ ላይ አትኩሮት ከማድረግ ይልቅ እየከመረ የሚቀጥል ሰው የማይወጣው ነገር ውስጥ ይወድቃል፣ የማይወጣው። ስለዚህ የሚገጥምን ነገር ወዲያውኑ መፍታት፣ ወዲያውኑ ሲቻል አስቀድሞ ችግሩ ከመፈጠሩ በፊት መንገድ ማግኘት፣ ከተፈጠረ ቶሎ መፍታት እና ጊዜ ጠብ ባለ ጊዜው ደግሞ አለመቆስቆስ። አሁን ጠዋት ልክ ስትነሳ አንድ በጣም አስደንጋጭ ዜና ለሚስት ነግሮ እንድትሄድ አይደረግ ማለት መርዶ ሲነገር፣ አሁን በሀገራችን ባህል እንኳን ነው ስርዓት። እስቲ ገሌ ቤት ምድር ተብሎ የቅርብ ዘመዶች አድራሉ። ከዛ ሲያጫውቱ ምን ሲሉ ሲስቁ ይቆዩና ሌሊት ልንገጠሉ ስባሉ ይቀሰቅሳል። ሰላም ነው ብሎ ሲያስቡ ዳርዳርዳርዳርዳ እየተባለ ይነገር። አንዴ ድፍድፍ አይደለም። እኛ አሁን እንግዲህ አዳዲሶቹ ወጣቶች እንዴት ነው በስልክም ነገር ይሆን ወጣ ታውቃል። ለነገሩ አሁን ሰውም ቁጥሩም በስቶ ሞቱም ታክቶናልና ምንም ላይመስለን ይችላል። ያም ቢሆን በልብ ውስጥ የተጻፈ ወዳጅ አዘን ይኖራል እና ጊዜ መጠበቅ ያስፈልጋል። ምን ጊዜ ነው ለሚስት የማልጫወተው? ምን ጊዜ ነው ለባለቤት የማልጋራው? ጊዜ መጠበቅ ይገባል። አሁን ቀን ስራ ውላችሁ ድንገት አሁን ሚስት እዚህ ጉባኤ የተሳትፈ ቆይታ ስትሄድ ባልየው ወይም ደርሶ ድንገት የመታጠቢያችን ቧንቧ ፈንድቶ ሊሆን ይችላል። ገና ልክ በር ላይ ስትመጣ ስለፈነዳው ጉዳይ በማስረዳት የሚጀምር ይነበር። አስቀድሞ ሰላምታ፣ ከዛ አጫውቶ ምን ብሎ ሁሉ ከተስተካከለ በኋላ መሰናል። መታጠቢያው በር ላይ ሲደርስ ራሱ እሱ በጎን እያደረገ እያሳለፈ ምን እያለ አልመጣም ካለ ማለት ጊዜ መጠበቅ ይነበር። ምን አስጨነቀ እርፍ ልበል አይባል፣ ጊዜ መጠበቅ ሁለቶነውም ቱ ታብ እንደሆነ ትበል ዝርፍሮት አይባል መተዛዘን። እኛ ለሰው ካዘንን ለእኛ ደግሞ ማን ያዝልናል? እኛ ለሰው ከራራ ከተጠነቀቅን ለእኛ ደግሞ ማን ይጠነቅቅልን? ይሄ ደመም አሁን እዚህ ቆመን እንነግራችሁ ስም ብሎ ምናባዊ ነገር ቲዮሪ አይደለም። አድርጉና እግዚአብሔር ይመልሳል። ከኛ የሚጠበቀው ይሄ ሰዎች አይጠንቀቁም። ሰዎች ይሁኑ፣ ሰዎች ምን በደልበትን ያሉ፣ እኛ ግን የእግዚአብሔር መንገድ እንከተል፣ እሱ ነው ይሻል። ስለዚህ መጠን ጊዜ መጠን ጨጥሮ አንድ ነገር ጊዜ ጠጥ። ሶስተኛው ለነገሮች ተገቢ ግምት መስጠት። ከዚህ በፊትም አንስተናል፣ ታስታውሱ ይሆናል። አንዳንድ ጊዜ እንዲሁ ችግሩ መስማት ስለማንፈልግ ሸፋፍነን ማለት እንወዳለን። ይሄ የየትኞቹ ጾታዎች መለያ ያደረና የወንዶች ወይም የባሎች ቀለል አድርጎ ድምስስ አድርጎ ማለት አታሽ ይሄ ስለዚህ መጨረቃል። እያንዳንዱ ነገር ተገቢ ግምት ሊሰጠው ይገባል። እያንዳንዱ የሚናቅ ነገር መጉዳት አቅለላ ምናይ ማለት በአግባ ፈጠር ማለት ነው። እያንዳንዱ ነገር ተገቢ ግምት ሊሰጠው ይገባል። ይህም በመጽሐፈ ምሳሌ ምዕራፍ 15 ቁጥር 1 ላይ ተጽፏል። ዝም ብሎ ተራ ቃላቶችን እየተጠቀሙ ይመቀራል ቁም ነገሩ ትቶ ዋልትና ተረት ላይ አድሮ ማድረግ ይህ ህይወት አይሆንም። እንደዚህ ህይወትን የመሯት የለውም። ሊያውም ደግሞ የዚህ 21ኛውን ክፍለ ዘመን ህይወት እንደዚህ አይመራል አለው የራሱ ጫና። ተገቢ ግምት ሰጥቶ ለቁም ነገሩ ቁም ነገረኛ ሆኖ ደግሞ ሰው አይሳቅ አይደሰት የሚልም ስርዓትና ትምህርት አልተሰራም። ይሄን የሚሻውን በወግ በማድረግ በአግባብ ማድረግ አለ እና ተገቢ ዋጋ ግምት መስጠት። አራትን ይቅርታ የግጭት አንዱ መፍትሄ ይቅርታ ማድረግ። ኤፌሶን ምዕራፍ 4 ቁጥር 31 እስከ 33 ስናነብ መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ምን ይሆናል? ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ምን ተባባሉ? ይቅር ተባባሉ። ይቅር ተባባሉ። ባል ሚስትም ሚስት ባልም በጣም ማንቀበለው ስህተት ተሰርቶ ሊሆን ይችላል። ግን እግዚአብሔር ይቅር ብሎ የለም። እኛም ይቅር ማለት ነው። እሱ ይቅር ብሏቸዋልና እናንተ ይቅር ተባባሉ ነው። ስለዚህ ፍቅር ሁልጊዜ ስህተትን አይከታተልም። ዛሬ ዓመት እንዲያገሽ ነበር፣ የዛሬ ሁለት ዓመት ሊሰጠች ነበር፣ ዛሬ አምስት ካለ ገረሰዎች ላያነስልሽ እየተባለ አይቆጠርም። ሚስትም እንደዚህ ነው። ደግሞ ጀመረ ደግሞ ጀመረ እንደዚህ አይቆጠርም። ፍቅር ስህተትን አይከታተልም። ጥፋትን አይቀጣም። እውነተኛ ፍቅር ባህሪው የኃይል እኛው ፍቅር ጋዜጣውም ላይ ከሬዲዮም ከምናምኑም የሆነ ሳይኮሎጂስት የሆነ ሶሲዮሎጂስት ከማያው ከምናምኑ የወሰደ የሚሰጣቸው የተለያዩ ማብራሪያዎች አሉ። እነዚህ ሁሉ ተደግፈው መቆም ያለባቸው ስለ ፍቅር በቅዱስ መጽሐፍ ውስጥ የተሰቀለ ትክክለኛ መግለጫውን መሰረት አድርገው መሆን አለበት። አለበለዚያ በዛኛ ያመጣነው እዚህኛው ላይ ለጥፈር ማስተካከል ይችላል አይቻልም። ቅዱስ መጽሐፍ ውስጥ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ እስከ 13 ድረስ የፍቅር ባህሪያት ተገልጠዋል። ምን ምን ነው? አንዱ ፍቅር የራሱ የሆነውን አይፈልግም። የባልንጀራው በሆነ ነገር ሁሉ ደስ ይለዋል። ለባልንጀራው በተደረገለት ደስ ይለዋል። ለባልንጀራው በሞላለት ደስ ይለዋል እያለ የፍቅር ባህሪያት ምን ምን እንደሆኑ ተገልጠው ተቀምጠዋል። ወደ ሌላው የፍቅር ትርጓሜና ማብራሪያ የምንሄደው እዚህ ላይ ተደግፈ። ስለዚህ ፍቅር ነገርን የተሰራ ስህተትን አይከታተልም። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ምንን አይቆጥርም? በደልን አይቆጥርም። ማን ይህንም አይቆጥርም? ፍቅር፣ እውነተኛ ፍቅር ማለት ነው። ክርስቲያናዊ ፍቅር ፍቅር ከዚህ በፊት ተመረና ሶስት አይነት ያመጣን ውስጥ አንዱ ስሜታዊ ፍቅር ነው። ለጊዜው በደንብ አድርገን የምንግልበትና የምንቀራረብበት ፍቅር ነው። በኋላ የሚቀዘቅዝ የምንሰለቻቸውበት። ሁለተኛው የወንድምነት የእህትነት ቤተሰባዊ ፍቅር አለ። ሶስተኛው በትዳር ህይወት ውስጥ የሚለው መንፈሳዊ ፍቅር አለ፣ ክርስቲያናዊ ፍቅር ወይም ደግሞ ደግና በክርስቲያኖች መካከል የሚኖር ክርስቲያናዊ ፍቅር አጋፔ ይባላል። የትዳር ህይወት መሰረቱ ይህ ሶስተኛው ፍቅር ነው። በይሉንታ ይሄ ሁሉ አድርጎልኝ እንዴት ቅር አሰኘዋለሁ ተብሎ በቤተሰባዊ ፍቅር ላይ ተመርኩዞ ትዳር አይመሰረት። መሰረቱ አጋፔ መሆን አለበት። በስሜት ስለነደዱ በጣም ወድጀዋለሁ፣ ቁመናው ማርቆኛል፣ ተክለ ቁመናው አስቦኛል ተብሎ ትዳር አይመሰረትም። ይሄ መፍረሱ የሚታወቅ ነው ገና ሳይጀምር። እውነተኛ ፍቅር ላይ ነው መመስረት። ይሄ ፍቅር ካለ ይሄ ፍቅር አይበሳጭም ይላል፣ በደልን ደግሞ አይቆጥርም ይቅር ይላል ማለት ነው። ስለዚህ ይህን እንዴት ማድረግ እንችላለን? ለምን አንደኛ አእምሯችን በይቅርታ ማሰናዳት ቂመኞች መሆን የለም። በቃ ከተው ቢምን አስገነገርኛ ስንት ነገር ሴባ አድርገን ዘልቋል። ዛሬ ሰው ሌላችሁበት በሙሉ ነው የሚገጥማቸው። ውስጥም እኮ ሳይጠር ነው ዛ የሌለበታል። ስንቱ ሴባ አድርገን ዘልቃል። ስለዚህ መተው እኮ የባለታፈሉ ምን አስገነገር መተው ይቅርናል። አእምሮ ለይቅርታ ማሰናዳት። ሁለተኛ ትክክለኛ የሆነ ምግብ አይዞ ሁልጊዜ መገኘት። ክርስቲያን ነኝ ብለን ታረቁ ስንባል ከእሱ ጋራማ ሰላም አንፈጥርም ብለን እልክ የምንቀጣ ይቅር ማንል ከሆነ ይሄ ክርስቲያናዊ ምግብ አላለ። አዎ አንድ ሰው ኃጢአትን ጽድቅ ነው ብሎ ወይም አይንን ጆሮ ነው ብሎ የሚከራከር ከሆነ መጀመሪያ አይን አይን በመሆኑ መስማማት ያስፈልጋል። ጆሮ ጆሮ በመሆኑ መስማማት ያስፈልጋል። አማምን ያለ ሰው ግን ስህተቱን ይቅር ብሎ ጉዳዩን ይዞ መሰረት ይቻላል። በጊዜው እንከራከራለን። እሱ እንደዚህ ማለቱ አይለውጡ አይን ጆሮ ያደርገው እሱ ጆሮ ነው ስላለ ጆሮን አይን አያደርገው እሱ ስላለው አይለወጥ። ግን ማሳመን ማስረዳት ካለብን ያለ ጊዜ ሰጥተን እንደ ክርስቲያን ደግሞ ይቅር ማለት ይቅር ማለት ይቅር ላለማለት የምናቀርበው ምንም ምክንያት የለም። በክርስቲያን ምግባር ተቀባይነት ነው። ስለዚህ ትክክለኛ ምግባር ይዘን ነገኛ። ሶስተኛ እግዚአብሔር ከኛ አቅም በላይ የሆነ ደግሞ ይገጥመናል እንዲሰራው እሱ እሱ ይችላል። እኛ አቅማችን ነው። ከኛ በላይ የሆነው ማን ይችላል? እሱ ምንም አይሳነው፣ ምንም አያቀተው፣ ምንም አይፈልገው። ለሁሉ መፍትያ ነው፣ ለሁሉ መንገድ ነው፣ ሁሉን የሚያበጃጅበት ወዳ ነው። አለው የለው አለው የለው ከውስጣችሁ ያደረገላችሁ ነገር አታስታውሱ? ተዘጋ በቃለ ተከተለለት ተብሎ ሰው የየራሱን ጎዳና ቀዶ እናንተ ፊት ለፊት ደግሞ ጉድጓድ ቆፍሮ ሲጠብቃችሁ ተሻግራችሁ ያለፋችሁበት ጊዜ የለም? አለ። እግዚአብሔር መንገድ አለው፣ መንገድ አለው። ስለዚህ ለእሱ መስራት ቆላሲስ ምዕራፍ 3 ቁጥር 13 ላይ የተጻፈልን ይህን ነው የሚያስረዳው። እርስ በርሳችሁ ትዕግስትን አት ማንም በባልንጀራው ላይ የሚለጥፈው ነውር ካለው አስቀድሞ ይቅር ተባባሉ። ይቅር ተባባሉ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጎ ነው። እና ይህንን በማድረግ እንግዲህ የትዳር ህይወት ከግጭት ማጽዳት ይገባል። ግጭቱም ሲፈጠር ራሱ እንዳይፈር የሚያደርጉ ቃላቶች ይኖራል። አንዳንድ የምንጠቀምባቸው ጠራጫና ስህተት ሲኖራም አጥፍቻለሁ ይቅር በይ፣ አጥፍቻለሁ ይቅር በይ በሚል ሰው ይሸነፋል። አይታችኋል። በየጎዳናው ልበራች ውስጥ ይሻገሩ ራሱ ዜብራው ላይ ቀስ እያለ ወቅ የሚያደርስ ችግር ነው። ከስድብ ከጀመረ እሱ እጥፍ ይሰጠናል። ግን ወንድሜ ምን ነው ብለን ከጀመር የማይሸነፍልን ሰዋል የለም። እየተሰራ ነው። ከዚህ ስለሆነ ነ እኛ የምንጀምረው እግዚአብሔር ከወደደውና እንድናደርገው ከሰጠን ነገር ከሆነ እናሸንፋለን። ሰው በትዳር ህይወትም ውስጥ እንደዚሁ አጥፍቻለሁ፣ ጥፋቴ ነው እንቀበላለሁ ይቅርታ ይቅርታ አድርግልኝ ማለት ካለ ግጭትም አይከርም። ጻድቅ ሳልሆን ስህተቱ ወደ ሌላ ለመውሰድ ራሳችንን ለጻ ለማውጣት ክርክር መንገድም ሆነ ግን ግጭት መቀጠል አይቻልም። ለዚህ ፈታ ነው ይመስለናል። ብዙ ሰዎች ደግረን በመወያየታችን መፍትሄ አበጀንለት ይመስለናል። ስርስ ፈጥሮ ይቀጥላል። እኛ የጀመርነው ለልጅ ከልጅ የተወረሰው ለልጅ ልጅ እያለ ሚስ ይቀጥልበት ይገጥመናል። ስለዚህ አስቀድሞ ቶሎ መፍታት ለእግዚአብሔር መሸነፍ ነው። ልብን ማደንደን አይደለም ለክርስቲያን የሚገባው ልስልስ ማለት ይቅርታ አድርግ ማለት ና በትዳር ህይወትም ደግሞ ቃላቶች አንዱ ጥሩ ቃላቶች ነው። ጥሩ ቃላቶች አሁን ባል ሚስቱን ወድሻለሁ ማለት መሸላል። ይህን ለማለት መከራ ያሳያል። ይሄ አይገዛም የሚያስገባል። ይሄ ዋጋ የሌለበት ከአንደበት ወጥ ብዙ ነገር ነው የሚፈታው። ጥሩ ካራቶች ማውጣት ሚስቱ ለባሏ እንደዚህ መሸላለፍ ይቻላል። የከረረው ነገር እና እናንተ የበለጠ ታውቃላችሁ ደግሞ ከአለሙ መንሰሙ ስላለ እግዚአብሔር አምላክ የትዳርን ህይወት የጀመርነው ኑሮ እነዚህ ጥቂት ነገሮች ደግሞ እየጨመርንበት እንዲያካፈጠልን ቅዱስ ፈቃድ ይሆን። ከዚህ ቀጥሮ ዛሬ የምንማረው በክርስቲያናዊ ህይወት ስለሚፈለግ መግባባት ነው። ግጭት ከራቀ መግባባት ይኖራል። መግባባት ማለት እንግዲህ በመናገር ይሁን ባለመናገር በመናገር አሁን የለም። በምልክት ደግሞ መግባባት ይሆናል። በምልክት እኔ አሁን እያንዳንዳችሁ ገጽ አነባ ነው፣ እናንተም ይህን ገጽ ታነባላችሁ። ገጽን አንብባችሁ ቢያንስ ስለሆነው ነገር መገመት ትችላላችሁ። እኔን መገመት ይችላለሁ። ይሄ መግባባት ይፈታል። በማየት በምልክት ባለመናገር ራሱ መግባባት ይሆናል። በመናገርም ደግሞ እንደዚሁ መግባባት ይሆናል። ወይ በምልክት ወይ በመናገር ሌላው ወገን አንድን ነገር እንዲረዳ የምናደርግበት መንገድ ወይም የሚከናወን ሂደት ይህ መግባባት ይባላል። የመግባቢያ መንገዶች ወይም ግባቶቹ መምህርን መናገር አለ፣ መስማት አለ። አንዱ ሲናገር ሌላው ከሰማ የመጨረሻ ውጤት ምንድን ነው? መረዳት ነው። መረዳት አሁን እኔ አስተማ እናገራለሁ የሚናገራችሁ የምናገረው ማን ከሰጠኝ? እግዚአብሔር ከሰጠኝ። ስንናገር እናንተ ትሰማላችሁ። የመጨረሻው ነገር የተናጋሪው መናገር የሰሚዎቹ መስማት አይደለም። የመጨረሻው ነገር መረዳት። አንድ ሰው አንድን ነገር ሰምቶ ከተረዳ የህይወቱ መንገዱ ያደርገዋል። ህይወቱን የሚመራበት አማራጭ ይሆናል። ስለዚህ ነው መግባባት ማለት። ለዚህ እንቅፋት የሚሆኑ ነገሮች አሉ። ከነዚህ መካከል አንዱ ሁልጊዜ ስለተናገር ሰው እንደተረዳ አድርገን ማሰብ። ስለተናገር ሰው እኮ መስማት የሚችልበት ሁኔታ ላይ መሆን አለመሆን ማረጋገጥ ይገባል። ዝም ብለን ስለተናገር አንሰማ። ቅድም ብለና ጊዜ መጠበቅ ምን ሰዓት መነገር አለበት፣ ምን በምን ሰዓት መመለስ መተላልፋል። ይሄ ብቻ አይደለም፣ እንዴት ነው መናገር ያለብን? እንዴት አሁን እዚህ ያስተማርኩትን የአስር ሳምንት የጋብቻ ትምህርት ወደ ገጠሯ የሀገራችን ክፍል ሄደን ብናስረዳ ምን ማለት ምን አይነት ቄስ መጣብን የሚሉ ይሆናል። እነሱ እንዲህ ያለ ነገር ውጣውን ችግሩ ብዙ አይደለማ። ይሄ ራሱ ለእነሱ የሚቀርብበት መንገድ፣ ለእነሱ የሚሰጥበት መንገድ ይህም ትምህርታም አውገበት ለወጡ እንስሰው ይህ እንደዚህ አውገበት ላይ የማይቀርብበት መንገድ አለ። ሁሉ ነገር በትክክል አስተማሪውና ተማሪዎቹ ሊግባቡ የሚችሉበት መንገድ መኖር አለበት። እንቅፋት የሚሆን ነገሮች መወገድ ሚችል አለበት። አንዱ እንቅፋት ስለተናገር ተሰምተናል ብሎ ማሰብ፣ ራስን ማሳብ ነው። ይህ በብዙ በግንኙነት ያለን ስህተት አለመግባባት ነው የሚያመጣው። ባል ይናገራል የተሰማኝ ይመስለዋል፣ ሚስት ትናገራለች የተሰማኝ። ጊዜ መቆጠብ ያስፈልጋል። ተሰምተናል ብሎ ማሰብ እንቅፋት ይሆናል። ስለዚህ ከሰዎች ጋር ስንነጋገር እነዚህ ስድስት ነገሮች ሊኖሩ እንደሚችሉ ማሰባለን። አንደኛ እኛ ልንል የፈለግነው ነገር አለ። ሁለተኛ እኛ በእርግጥ ደግሞ ያለው ነገር አለ። ልንል የፈለግነው አለ፣ በእርግጥ ያለው ልንል የፈለግነውና በእርግጥ ያለው ነገር የማይገናኝበት ጊዜ ሊገጥም ይችላል። አሁን ቅድሜ ውጭ ድምፅ አይሰራም። እኔ ልል የፈለኩት አለ፣ በእርግጥ ደግሞ የተናገርኩት አለ። ይህንን የሚያውቀው ተናጋሪ ሆኖ ስለዚህ ልል የምንፈልገዋለ፣ በእርግጥ በትክክል ደግሞ በቃላት አውጠን የምንናገረዋለ። ሌላው ሰው ደግሞ የሚሰማዋል። ሌላው ሰው የሚሰማ ሲሰራ ሌላው ሰው የሚሰራው ሰማው ጆሮ ያሰበው ሁሉ አንዳንዱ ቃሉ ይሰራል፣ አንዳንዱ ለራሱ ሰማው ብሎ አስቦ ይዞም ይሄዳል። ሌላኛው ከእኛ ጋር ስለተነጋገርነው ነገር ወይም ስለተባለው ቃል ሌላው ሰው የሚለው ደግሞ አለ። ለእኛ የሚሰማዋል መልሶ ደግሞ እንደዚህ ማለት ነው ብሎ ይለዋል። ማለቱ ብቻ ሳይሆን ያሱ ያለው ነገር ሰምተው ደግሞ ሌሎች እኛ የተናገርነውን አስመልክቶ እንዴት እንደተናገርነው የሚያስቡታል። እንዴት ይመስላል? ይሄ ነው መዘበራረቅ የሚፈጥረው። ቤተክርስቲያን አውደ ምሕረት ላይ ወይም በአንድ አጋጣሚ በጽሁፍም በቃልም የተነገሩ ነገሮች ተወስደው የተለያየ ነገር እየተሰነጠቀ እየተሰጣቸው ሰው በአግባብ ለመግባባት እስኪቸገር የሚደርስበት ምክንያት የሚፈጠረው በእነዚህ ሂደቶች ውስጥ ምንድን ነው ተናጋሪ ሊል የፈለገው? በትክክል ያለው ውስጥ ምንድን ነው ሊል ፈልጎ ማለት ያለበትን ግን በአግባብ ሳይል የሚቀርበት ጊዜ አለ። ሊል ፈልጎ ሊል የፈለገው በተዘዋዋሪ መንገድ የሚያስረዳበት ጊዜ አለ። ሁለቱ ይለያያል። ሌላው ደግሞ ሰው ራሱ የሚሰማዋል። አራት አረፍተ ነገር ተነግሮ አንድ ቃል ብቻ ይሰማል። አሁን ቃል እግዚአብሔር አውደ ምሕረት ላይ ሲነገር ተረቶ ብቻ ይዘን የምንሄድበት ጊዜ አለ። ስድቡን ብቻ ይዘን የምንሄድበት ጊዜ ነው፣ ወይ ጥቅስ ብቻ ጽፈን የምንሄድበት ጊዜ ነው። ሰው ራሱ ይሰማዋል። ራሱ ሰማ ብሎ ደግሞ የሚያስበዋል። ጥቅስም ጽፎ ምን ብሎ ወሰድ ብሎ ደግሞ ሰማ ብሎ ለራሱ ይዘው አስረዳ ስትሉት የሚያስረዳው በራሱ መንገድ። ሌላኛው ስለተናገርነው ነገር ደግሞ መልሶ እሱ የሚያስረዳዋል። ከዛ የተነሳ ሌሎች ያን ተከትለው የሚያስቡ ስለዚህ ለመግባባት እነዚህ ሁሉ ነገሮች አሉ። አሁን ባልና ሚስት ሲናገሩ ሲወያዩ ሊሉ የፈለጉትን ነገር በትክክል ማለትን ማረጋገጥ ያስፈልጋል። ሚስትም ልትል የፈለገችው ማለቷ በትክክል ማረጋገጥ ብቻ ናቸው። ልትል የፈለገችዋል አስቀድማ የምታለቀስ ከሆነ ሁለቱ አይደለም። አሁን ሁለቱም የመግባባት ምንጭ ነው። ግን ሊባል የፈለገው ነገር ወይም እሷ ልታስረዳ የፈለገችው ነገር በእንባ ከደቀመ አስቀድሞ የተመጣ ሊባል የተፈለገውን ነገር ላያረዳ ይችላል። ባል ወይ ባል አስቀድሞ የሚጮው ከሆነ ሊል የፈለገውን ነገር ላትረዳው ይችላል። ስለዚህ መግባባት አለ የሚባለው እነዚህ ነገሮች ተስተካክለው በሁለቱ መካከል ሲኖሩ ነው። እና መግባባት ደግሞ የጋብቻ ቁልፍ ነገር ነው። እንግዲህ እዚህ ተከትል ያለው ለምሳሌ ነገር አሁን ከትዳር አጋራችን ጋር መግባባት ያስቸግርና ሶስት ማለት ይሳል የቱ ነው? አዎ አልፎ አልፎ ይቸገራል። አልፎ አልፎ ማለት በሁለት ዓመት አንዴ፣ በአስር ዓመት አንዴ ማግባባ ነገር ይፈጠራል። ወይም ደግሞ በጥቂት ቢያንስ በሳምንት አንዴ ብዙ አለም ያን ያህል አያስመር። አይ በጣም እየተቸገርኩ ነው፣ ኧረ መግባባት አልቻለም። የቱ ነው የምንወጣው? የቱ ነው የምንወጣው? አንዳንድ ሆነ ሁላችንም በዚህ ሁለተኛ ግን ችግር ይኖራል። በመግባባት ሁለት የትዳር አጋራችን የተናገርነው ወይም ምን ለማለት የፈለግነው ለመረዳት ይቸግራል። አሁን ባሎች በትክክል ለሚስቱ ታስረዳላችሁ ልትሉ የፈለጋችሁ፣ ሚስቶች ለባሎች ልትሉ የፈለጋችሁ በትክክል ይገባችኋል? በትክክል የምትሉ አልፎ አልፎ አሁ ብዙ ጊዜ እንግባባለን ማለት ነው። ማለት ነው ከዘጠና ስምንት ፐርሰንት ዘጠና ፐርሰንት በጥቂቱ አንግባባ በዝግጁ ማለት አንዳንድ በጣም የተወሰኑ ነገሮች ስንነጋገር ላያግባቡን ይችላሉ እንጂ ያን ያህል ይሆናል። የመጨረሻው ግን በፍጹም እኔ ምለው አይገባትም፣ እሷም እኔ ምለው አይገባውም። ምንድነው በጣም ተቸገረናል። በዚህ ምን እንደዚህ አይነት ችግር ያለብን ካለን ችግራችን ያለመግባባት ችግር ነው ማለት ነው። ሶስተኛው የትዳር አጋራችን የመግባባት ችሎታችን እንዴት ይገመግሙታል? ባሌ አሁን ይገባዋል ስነግረው አንድ ነገር ማለት ትችላለች ሚስት? ባሌ ማሰሚ ነው ትላለች፣ ይረዳል። ሳነግረው ራሱ አይቶ ይገባዋል፣ ፊቴን አይቶ ዛሬ ደግሞ ምን ሆነሻል እሚል ነው፣ ይረዳል ማለት ትችላለች። ባልስ ራሱ ሚስቱ እንደዚህ ማለት ይችላል? እንዴት ነው የምንገማግመው? እና ለዚህ እንግዲህ እናንተ ሞክሩ ሲደርሳችሁ። ግን በመግባባት ህይወት ውስጥ ከሚፈለጉ ነገሮች መካከል አንዱ ለመግባባት ተፈለግም ማለት ነው። መጽሐፍ የነገረ ነው መነሻችን። በትክክል በትዳር ህይወት ውስጥ በስራ ገበታችን በጉርብትና በሌላ መግባባት የምንፈልግ ወይ አብዝተን መስማትና ጥቂት መናገር ለዚህ እግዚአብሔር በተፈጥሮ የሰራው ራሱ ረዳት ይሆነናል። የምንሰማው በምንድን ነው? ንገሩ፣ የምንሰማው በምንድን ነው? እዚህ ናችሁ ሁላችሁ? እዚህ ናችሁ ወይ? የምንሰማው በምንድን ነው? በጆሮ። የምንናገረው በምንድን ነው? በአንደበት ወይም በአንደበት የተመረጠው ቃል አፍ አሁን ቀላል አሁን ስንት ነገር አጠፋለ አሁን ራይ ተቀበለ አንደበት እና ስለዚህ እግዚአብሔር ጆሮን ሁለት አደረገው። ስንት አንደበት አለ? አራት ወይ ስንት ነው? አራት። ለምን ይመስላል? ስራው አነሰኝ ማለት ይሄ ጆሮ ብዙ ስራ ስላለበት ነው። ብዙ ስራ። ስለዚህ መጽሐፍ የሚተናገሩ ስትሰሙ የሰው ልጅ ሰው ለመስማት የፈጠነ ለመናገር የዘገየ አንድ አካል ሁለት ጆሮ መግባባት የሚፈልግ ከሆነ ለጆሮ ብዙ እድል ብዙ እድል እንችላለን ግን በጣም ሰው በሰውነቱ ላይ በጣም አላግባብ ከሚጠቀሙ የሰውነት አካሉ መካከል አንዱ ይሄ ደግሞ ራሱ አንድም ሆኖ ቅዱስ መጽሐፍ ውስጥ እኮ ተጽፏል። እሳት ነው ነው ይባላል። እሳት አጥፊ ሁሉ መንፈሳዊ ስፍራ ዓለሙንም የሚያተራም ሰው አንደበት ምንጩ የሆነ ነገር ብለን እናጠራጥራለን። እሱን ለማጥፋት ዓለም ስታጠፈን ስናተራምስ እንትና በዚህ ስንቆልፍ እግሬም በዚህ ስልከፍት በዛኛው በኩል ሌላውን ስናፈስ እንደዚህ ግራ እናጋባ ግራ ግራ ስንጋባ ምን ይሆናል? ስለዚህ ብዙ መስማት ጥቂት መናገር። ይሄ ታዲያ የግንኙነት መስመሮቹ የተዛቡ እንዳይሆኑ ነገሮችን ያመቻቻል። እንግዲህ ባል ወይም ሚስት በህይወታቸው የሆነ ስላለው ነገር ለመነጋገር መፍቀድ ያስፈልጋቸዋል። ችግር አለ፣ ግን ችግሩ በትክክል በመጀመሪያ ችግር አለ ብሎ ፈቃደኛ ሆኖ ለመነጋገር አለመፈለግ። መነጋገር ሲጀመር በራሱ ደግሞ ሌላኛው ችግር ተናጋሪ መሆን፣ ብዙ ለመስማት አለመቻል፣ ብዙ ለመስማት አለመቻል። አሁን በባል በሚስት ህይወት በደሙ መናገር ይፈል አይነገርስ እኛ ሳንናገር እኮ ከተሸነፍን ይስተካከላል። ብዙ እኛ ምን ይስተካከላል? ሌላው ይስተካከላል። ስለተናገርን አለ ሁሉ ይስተካከላል። ዘመናት ሙሉ ስንናገርባቸው የሆነባቸው ስንት ነገሮች አሉ። በሰው ልጅ ህይወት ጉዞ በመናገር አለ ይስተካከላል። ሁለቱም መናገር ይፈልጋል። ያኔው ችግር አንዱ ችግር አለ ብሎ መነጋገር አለመፈለግ፣ ደግሞ አለ ብለው መነጋገር ስፈልግ ሁለቱ መናገር ይፈልጋል። በቅዱስ መጽሐፋችን ውስጥ በያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠረ ለመናገርም የዘገየ ለቁጣም የዘገየ ይሆን አሁን ያመጣል። ሰው ሁሉ ለመስማት ምን ይሆናል? የዘገየ ማን የፈጠረ ለመስማት የፈጠረ ምን ተባለ ብሎ መስማት አለ የተባለው ሰው የራሱን ወስዶ ይሄዳላ። ስለዚህ በትክክል መስማት አለበት። አሁን ቤተክርስቲያን እንደማርበከ ድምጹ የማይሰማበት ትክክል አይተቀበለ አንዳንዱ ይዘርም ይላል። ቢቶሰልቱ ለመስማት መፍቀድ ያስፈልጋል። ለመናገርና ለቁጣ ደግሞ የዘገየ ቀስም ስንቆጣ ቀስም የታገሰ ለቁጣ የዘገየ ሰው ሲነሳ አልቆም በቀላል ጫቁሶ ነው አንፊነሳ ውስጡ ያለውን አጥንቱ ነው። እግዚአብሔር እንደዚህ ሲቆጣ ፈርዖን ተአምር ያደረገ አስተማ አሳይ ታው ልቀቅስ ቤት እሺ ይላል። በኋላ ፈቃደኛ ሆኖ ጀምሮ የሆነች ነገር ደግሞ ሲያይ አለቅም ይላል። አሁንም እንደገና ልቀቅ ብሎ ተአምር ያደርግበታል አለቅም ይላል። አሁንም እንደገና መልሶ ተአምር ያደርግ መጨረሻ የቤቱን በር ወሰደበት ነው የመጀመሪያ ቤት በቤቱ ካሉት እንስሳት እንደዚህ በግብፃውያን ቤት ሁሉ እየገባ ይናገራል። ይሄን ተደርጎበት ከሸኛቸው በኋላ ልቡ አልቆረጠም። ተከትሎ እስከ ኤርትራ ባህር እስከ ቀይ ባህር ድረስ ገባ። የልቡ መደንደን አየና እግዚአብሔር ባህሩን በላዩ ላይ መለሰበት። ስለዚህ ጫፉ ላይ ሲደርስ እግዚአብሔርም ሲቆጣ በማይመለስበት ይሆናል። የታገሰ እንደዚህ ስለዚህ መታገስ ታግሶቻል ቀስ ነው። ስለዚህ እንግዲህ በትዳሮች ብቻ ሳይሆን ብዙዎቻችን በጣም ለመናገር እንጂ ለመስማት የምንቸገር ሁላችን መናገር እንፈል። አሁን ዛሬ እንደው እንደ መለያው ሁሉ እራሱ ሲናገር የሚናገሩበትን ጉዳይ የመናገር አቅባሚ ወይስ አይደለም አንልም ወይም ደግሞ ላለማወቃችን ላለመረዳታችን ዋጋ አንሰጥም። ሰውም ራሱ የሚሰማው የተናገረውን ስለሆነ ያልተናገሩ እኮ ብዙዎች አሉ። ለመስራት ቅድሚያ የሰጡ አሁን በተለይ በመንፈሳዊ ስፍራ እና ለተናገረው ላስረዳ ቅድሚያ መስጠት የለም። ገና ያልተናገሩ ብዙ አሉ። እግዚአብሔር በዝምታ እንዲጠብቁ ያደረጋቸው ስለዚህ ቅድሚያ እየሰጠ ያለው ሰው ዛሬ ስልጣና ምን ራሱን ያበረታታ ያለው ለመናገር። መጽሐፋችን ግን ለመስማት የፈጠነ ለመናገር የሰጠ ይላል። ስለዚህ ውጤታማ የትዳር ህይወት ቢኖረን ከፈለግ ማዳበር ያለብን አንድ ችሎታ የመስማት ችሎታ። የምን ችሎታ? እስኪ ነገሩ የምን ችሎታ ነው? መስማት ዝም ብሎ ሚስጥር መስማት ስለዚህ መስማት ነው መለማመድ አለብን። መስማት እንግዲህ ይሄ ከተደረገ ሚስትራሷ በጣም ተፈላጊ እንደሆነች ይሰማታል። እሷ እንደተፈለገች ከተረዳች ወይም ባለራሱ በመሰማቱ የተነሳ በጣም ተፈላጊ እንደሆነ ይሰማል። እንደተፈለገ ከተሰማው ሰው ራሱን ለፈለገው መስጠቱ አይቀርም። አሁን እኛ ሰማዕታት አባቶችን ቅዱስ እስጢፋኖስ፣ ቅዱስ ጊዮርጊስ፣ እናቶቻችን እነ ቅድስት ማርያም ግብፃዊት እነ ቅዱስ ናሲና ለመከራና ለሞት ራሳቸውን አሳልፈው የሰጡት ፈላጊ እንዳላቸው ስላወቁ፣ ታዳጊ እንዳላቸው ስላወቁ። ማነው ፈላጊያቸው ታዳጊያቸው? እግዚአብሔር። አረጋግጠው አውቀው ቅዱስ ጊዮርጊስ በቁሙ ሲፈጭ ራሱ አካሉ በውጮ እንዲፈጭ እንዲደቅ ራሱን አሳልፎ የሰጠው የሚሄድበት የሚቀበለው እንዳለ ስላወቀ ባል ሚስቱ የምሰማው ከሆነ ብላ ጆሮ የምሰጠው ከሆነ ለዚህ ትኩረቷ ዋጋ ይሰጣል። ሚስትም ባሏ የሚሰማት ከሆነ ለዚህ ትኩረት ማጋ ትሰማለች። ስለዚህ መግባባት ይችላል። ችግራችን የሚጀምረው ካለመስማት መደማመጥ ነው። ሌላ ሁለተኛው ብርቱ የመስማት ችሎታ ገብተን እንዳለው ያስፈልጋል። እንግዲህ ጤናማ መግባባት ሊኖር እንደሚችለው ቅድም እንዳለው መደማመጥ መስማማት ባለበት ነው። እንግዲህ መደማመጥ መስማማት ማለት ዝም ብሎ መስማት ግን በየመካከሉ አለመስማማችንን ለማረጋገጥ አዎ ልክ ነው እሺ እያሉ መልስ መስጠት ይቻላል። ቶሎ ጨርሾ ቶሎ ቆረጠው አስረዘቅነው ሽማግሌ እንኳ ተቀምጦ እሱ አንዳንድ ጊዜ አንድ ሰዓት ሊያወራ ይችላል። እንደዚህ አይነት ሰዋል ነገርን አንድ ሰዓት ካላስረዳ ማያልቅልን አስር ደቂቃ ደግሞ እሱ አስረድቶ ሊጨርስ ይችላል። ስለዚህ ጥሩ ሰዓት አልተጠቀም ነው የሚባል አይደል? ዋናው ጉዳዩ ማስረዳታችን እና በዚህ መካከል ጥልቅ እያሉ እሱ ሳይጨርስ ማቋረጥ እሱ ሳት ጨርስ ማቋረጥ አይፈቀድም። ዝም ብሎ መስማት መስማት ታዲያ መስማት ማለት አንዳንድ ጊዜ እርኪ ካርድ ሞልቶ ከውጭ ሀገር እንደሚደውሉልን እንደሚሸርቻቸው ዘመዶቻችን አለ አንዴ ግጥም አርጎ ሞልቶ ካርዱ እስኪያልቅ ቁጥር ደግሞ ጆሮ እስኪቃጠል ድረስ ቁም ነገር የሌለበት ይኖሩን ማለት እንደዛ አይነት መስማት አለ። እስኪ ትበል ትጫወት ጣራውን እያየ እንደዛ እያለ እየገረመመ እየተቆጣ ያ አይደለም ለራስ ይወጣ አይደለ ክርስቲያን ለራሳችን ይወጡ። አሁን እኛ እየተጎዳን ያለነው ማድረግ በእንችላቸው ጥቃቅን ነገሮች ትዳራችንን እየበደልን ያለነው ማድረግ በእንችላቸው ጥቃቅን ነገሮች መስማት በቃ ብሎ ብሎ መጨረሱ ይችላል። ሰው እንደውም እድል መስጠት እኛ እኮ እያፈርን እያፈርን ነው እርስ በርሳችን ዘመናችንን ሙሉ እንደተጨቃጨቀን የምንኖር የስልሳ ዓመቱ ሽማግሌ ጩኸቱ እንደ ሰላሳ ዓመቱ ወጣ ያፈረና ከወጣለት እኮ ይሽግልና ከአርባ በኋላ ያለው ሰላም ሆናል። ቁጭ ብሎ የሚያወራ ከሆን መስማት ይጨርሱ ጉዳዩን እያስረዳ አቋሙን እያስረዳ የሚፈልገው እያስረዳ የሚያስጨብጠው እያስጨበጠ ሲሄድ ይጨርሳል፣ እሷም ይጨርሳል። ከዛ በኋላ የሚቀጥለው እሱም ባለው እሷም ባለችው ውስጥ አብረው ሊሄዱ የሚችሉበትን መንገድ መፈለግ፣ ተስማምተው የሚችሉትን ጎዳና እግዚአብሔር በፈቀደው መንገድ ዘርግተው መጓዝ። ስለዚህ ለማዳመጥ እድል መስጠት ያስፈልጋል። ስለዚህ ክርስቲያኖች እንግዲህ የመግባባት የመቀራረብ ፈቃዳችንን ለማሟላት አንዳችን አንዳችን መስማት ማዳመጥ አለ መስማት እንደው ግን የትዳር አጋራችንን በእርግጥ እንሰማለን ወይ? ከተነገረንስ ምን ያህሉ እንሰማለን? ልንሰማ እንችላል ግን ምን ያህሉ? ስለዚህ ራሳችን መመርመር አለ። ሶስተኛው ለመግባባት የምንናገራቸው ቃላቶች በጣም ክብደት እንዳለባቸው መረዳት ያስፈልጋል። ስለዚህ ቃል ይመረጣል እንዳገኛ ይነገር ቃል ሰውን በጣም ይጎዳል። በጣም አገኘን ብለን ብለን አይለጠፍም ሰው ላይ በጣም ይጎዳል። እንደው አንዳንድ ጊዜ መንፈሳዊ ነገር ላይ ተገኝተን የምንናገራቸው የምንጽፋቸው ቃላቶች ራሱ በመንፈሳዊ ሰው ሚዛ ላይ ሲቀመጡ የሚወድቁ ይገጥማል። ጎጂ ነው ቃል። ቃል በጣም ሰው ይሰብራል። ሰው በጣም ይጎዳል። ስለዚህ ለቃል መጠንቀቅ ያስፈልጋል። የትዳር አጋራችን የሕይወትን ሁልጊዜ በመልካም ቃላቶች መገንባት መቻል አለብን። እሷ ስትናገር፣ እሱ ሲናገር የሚያካፍሉት በሕይወታቸው ያላቸው ልምድ ነው። ስለዚህ እነሱን መስማት መቻላችን እኛ ጥቅም የሌላቸውን ቃላቶች በመቀነስ ጥቅም ያላቸው መልካም ቃላቶች በመጨመር እኛ በምንናገረው የተነሳ እያዘኑ ወደ በለጠ ሞት ሲሄዱ እንዳንጠየቅ በመጠንቀቅ መሆን መቻል አለበት። ክፉ ከሚናገር ሰው መራቁ አይቀርም። ምንም ቤተክርስቲያን እየመጣን የምናስቀድስ ብንሆን ባል ሚስቱ ተኝታ አስቀዳሽ ሊሆን ይችላል። ሚስት ባሏ ተኝቶ አስቀዳሽ ሊሆን ይችላል። ከአንደበት የሚወጣው ቃል መርዛና ከሆነ የጀመሩትን የሞት መንገድ መጠቀማቸው መጨረሻ ነጥብ ይመጣለስ። ስለዚህ የምንናገረው ቃል መመርመር ያስፈልጋል። በቃ ትንሽ ጊዜ እዚህ አልጋ ላይ እንደተዘረጋ እንደዚህ ነው ተብሎ ሰውን ያክል ነገር አቅሎ ተራ በሆነ ቋንቋ እንደዚህ አለ አክብሮ ቃል መርጦ እንደዚህ ነው እና ይገባል። ኢዮብ እንኳን ተናግሯል ምን ያህል ቃል እንደወደው መጽሐፈ ኢዮብ ምዕራፍ 19 ቁጥር 2 ስናል ነፍሴ የምትነዘንዙ በቃልስ የምታደርጉ እስከ መቼ ነው? ምንን የምትነዘንዙ አለ? ነፍሴ የምትነዘንዙ ማንን ነው? እንደዚያ የገዛ ጓደኞቹ ነው። እንደዚያ ነፍሴ የምትነዘንዙ በቃላትስ የምታደርጉ እስከ መቼ ነው የምትጎዱ? ስለዚህ ይጎዳል ቃል ላለመግባባት ቃላት ራሳቸው አስተዋጽኦ ስላላቸው ከበድ ያሉ ቃላቶችን ማራቅ ይገባል። የሚቀጥለው ከመናገራቸው በፊት ማሰብ ነው። ያሰብነው ዝም ብለን የምንለጥ መሆን የለም። ማሰብ አንዲት ሚስት ከጊዜ በኋላ በፊት ትናገራለች። መናገር መስማት ተሳናት። መናገር መስማት በተሳናት ጊዜ ከልጆቿ ከባሏም ጋር በጽሁፍ መግባባቸው ሆነች። ከጊዜ በኋላ ደግሞ እግዚአብሔር ፈቃድ ሆነና አንደበቷንም ፈታናት፣ ጆሯም ተከፈተላት። ምንድን ነው በተከፈተላት ጊዜ ያለችው? ናፈቁታለች። ያን ጊዜ ያኔ በጽሁፍ አንድ ነገር ለማስረዳት ስፈልግ አስር ጊዜ የጻፉትን ሰርዛለሁ፣ ደርዛለሁ፣ መርጬ የነበረ ምጽፎ ስናገር ግን እንዳገኘ ሆኗል። እዚህ እንዳገኛ የነገር ክርስቲያን በተለይ ኢትዮጵያውያን ኦርቶዶክሳውያን የብዙ ታሪክ ባለቤቶች ናቸው። ስለዚህ እንዳገኘን አንድ ነገር ላይ እንደሆነ እንደመጣልን በጣም የምንወደው ሰው ስለነገረ በአጋጣሚ ጆሯችን ላይ ለመድረስ እድል ያገኘው ጉዳይ ያ ስለሆነ እንዳገኘን አንድ ጉዳይ ከመናገር በፊት እናስ አምሮ ሰው የተሰጠው ህሊና ሰው የተሰጠው ሊያነዛዝ ነው። ሌላው ትክክለኛው ጊዜ መጠበቅ ነው። ቅድም እንዳልነው ቅድም ስንጀምር ብለናል፣ መርዶ የሚረዳበት ጊዜ አለው፣ ከበድ ያለ ነገር የሚነገርበት ጊዜ አለው፣ ደስ የሚል ነገር የሚነገርበት ጊዜ አለው። ጊዜ መጠበቅ ነው። በቅዱስ መጽሐፋችን መጽሐፈ ምሳሌ ምዕራፍ 25 ቁጥር 11 ላይ እና ምዕራፍ 15 ቁጥር 23 ላይ የወርቅ እንኮይ በብር ጻሕል ላይ የጊዜው ቃል እንዲሆን ነው አለ። የወርቅ እንኮይ በምን ላይ አለ? በብር ጻሕል ላይ። ደማቅ ውብ ናት፣ ውብ ናት። ልክ እንደዚሁ ናት፣ ስትታይ ታምር። የጊዜ ቃል ጊዜውን ጠብቆ የተነገረ ቃልም እንደዚሁ መልካም ነው ማለት። እንደገና ወረድ ደግሞ ሰው በአፉ መልስ ደስ ይለዋል። ቃልም በጊዜው ምንኛ መልካም ነው የሚናገር ቃል በጊዜው ከሆነ ምንኛ መልካም ምንኛ ጠቃሚ ነው ነው። እና እነዚህን ማሰብ ይገባል። እንግዲህ አንደበትን ስለመግዛት በቅዱስ መጽሐፋችን ውስጥ በያዕቆብ መልእክት ምዕራፍ 3 ቁጥር 1 እስከ 12 ላይ ወንድሞች ሆይ ከእናንተ ብዙዎቹ አስተማሪዎች አይሆኑ አለ። አስተማሪ ከሆነ አስተማሪ ስራው ምንድን ነው? መናገር። ንገሩኝ፣ ምንድን ነው ስራው? አስተማሪ ንገሩ፣ ምን ስራ አስተማሪ? መናገር። አስተማሪዎች አይሆኑ የባሰው ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል እሱም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ስጋቸውን ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገሮች ይመልጣል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበትም እሳት ነው። አንደበት በብልታችን መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና የፍጥረትንም ጉጫ ያቃጥላል፣ በገሃነም ይቃጠላል። የአራዊቶችና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። የተፈጠሩትን ሰው ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወራዋይ ጥፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱም ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣል። ወንድሞች ሆይ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥንና የሚመርር ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይስ ወይን በለስ ልታፈራ ትችላለችን? ከጨው ውሃ ጣፋጭ ውሃ አይወጣም በማለት ስለ አንደበት ምክር ይሰጠናል። እንግዲህ እኛም በዚህ ተመከን እርስ በርስ ተግባብተን አንደበታችንን ዘርተን ተስማምተን ትዳራችን እንዲያሳምርልን የአምላካችን ቅዱስ ፈቃድ ይሆንልን። አሁን ቤቱ ሽማግሌ አስቀምጠን የተለያዩ ሰዎች አድርገን መግባባት ያልቻል ይኖራል። መጀመሪያ ተግባባ ነው ራሳችንን ራሳችን ከራሳችን ጋር ባል ከሚስት ጋር አለ ሚስት ከባሏ ሰው ከራሱ ጋር ነው ያልተግባባው። እንድንግባባ ደግሞ የተማርነውን ትምህርት ለራሳችን አድርገን ራሳችን እናስተካክልበት። እኛ ከተስተካከል ሚስትም በዚህ ከተስተካከለች እርስ በርሳችን መግባባት አይከብድም። እግዚአብሔር አምላክ የተማርነውን ሁሉ ለበረከት ያድርግልን። ያስተማረን የመከረን እድሜ ሰጥቶ ያስብነው እንድንፈጽም የፈቀደልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። በቃና ለጸሎት እንነሳ።